ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አንባችቻችን ክፍል 2 ስርጭታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከጥርሱ የታጠቀውን ጠላት በሚገባ መክቷል። ለክ እንዳሁኑ ከውስጡ የወጡ ተምቾች ለጠላት አዝራው አስጠቆት እንጂ ከድል አፋፍ ደርሶ ነበር። ይህን ታላቅ የጀግንነት ተጋብሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሐበሻ ጀብዱ መጽሐፍ ፍርከም
ክፍል 22
አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
መሆኑ አልቀረም ያ ቀን በዘመናት ቅብብሎሽ ወጥቶ መውረድ ባድረጀው በነጻነት የህልውና ታሪክ የደም ቀለም በከተበው አገር ሲያድም ህዝብ ሲያልም ባንዴ አይሰምርም። ያውን ሐሳብ ለከርሞ አይሞላም እንደሚሆን ባቡ ፈጠ በቅጀት ውስጥ እንደሚሆን አንፍራክቶ ደም አጥልቆ ነፍስ ነጥቆ አቋሙን በፍርሃት ክርን ያረከ በእታ አክርሞ እንጂ በስቃይ ጫፍ ያስዋለ በልህሌቱን ያስማተ ቢሆንም ግን ግፍ መከራ ምንም ቢያይል ጨለማውን ቢበረታ ምድሩን ቢያለብስ ኩሲው ደልቶት አረሙጃው ፈልቶ ባፍታ አገር ቅስሙ አይሰበር የህዝብ እውነት አቸናፊ ከናካቴው አይረታ። ወርሃ የካቲት አልቅበት ኃይለ ሚካኤል ታምረኛ የአገር እልህ መውጫ በሩ አግዱት ሞገደኛ ጠይም ደጋሽ ሰንጋ ፈረንጂ ላድዋ ሰርጉ እንዳስተኛ የግራዚያኒን ለከት የለሽ ጸረ ጥቁር የነጭ አፌት በቦምብ ሰዓት ባጋየበት 80 ዓመት የህዝብ ልጆች የግዜር ልጆች አምባገነን ስብ ሞራው ቢያነቡበት ጥቁሩን ጎልያድ በአደባባይ ሞት ወይም ደም ካጎራበት በዳዊት ኃይል የመብረቅ ምት ሙሃይቱን በሸረፉት አራት አስርት የኢትዮጵያ ልጅ የወርቅ ስር ምንም ቢያጣ ምንም ቢነጣ ሀገር ሀብሉ የእምነቱ ጌጥ ካንገቱ ላይ ባይሰለስል በአመጽ ሰደድ የአዲስ ትውልድ ሳት ለኩሰው ያነድ ይዟል የዝረኛን ተአቤው የካሃዴን ቅጥር ጥሶ። እናም ይሄው በአገር ቀየው ቅራኔዎች ሲበረቱ አቸንፎ እንዲወጣ ህዝብ በአመፃው ክንደ ብርቱ ትውልድ ነፍሱን ላልነፈጋት ረሃብ ጥሙን ሳይሰስታት ኤሎሄ ጠርዝ በስቃይ ጋት በደም ቱፍታ ለመረቃት ላልደላችው አገር በጎ ሰናይ ራእይ ለእልፍ አላፍ ፈክቶ ታየ ኮከበ ጽባህ በአዲስ ተስፋ ከጫፍ ጫፍ ያሳጡትን መብት ክብር የዳመጡትን ሰብአዊነት የነጠቁትን ባህር ድንበር የዘረፉትን አንጡራ ሀብት ኢትዮጵያዊነትን ያህል መበጸጋ ያስጨነገፉትን አዲስ ትውልድ የበተኑትን ዜጋ ወገ ያሳጡትን ክብር ማረግ የእናቶችን የምሬት ሳግ የእህቶችን መራርምባ ከጉንጭ ሊያደርቅ ዝረኛነትን የሚያቀልጥ ኢትዮጵያዊነትን የሚያጠልቅ የቆራጦች ትግል መዝሙር የዘመናት ጉልህ ዜማ በአዲስ ውድድ ውብ ፍካሬ አድማስ ገምሶ ሲስተጋባ ፍጥረት ሰማ። ከእንግዲህ የጎስቋሎች አንገት ያቅና በአገር ቀይ መልካም ምድር ጠላት ይግባው ብርቱ ሽብር የዘረኞች የባንዳዎች ጥምር ቅስሙ እንክት ይበል ይሰባበር። ባንድ አድመን በአንድ ካለም ዴሞክራሲን ለኩልነት ካድረጀን እንደሌለ የሚሳነን እንደማይኖር የሚገታን አጥርጥሮ ዓለም ያውቃል። የኢትዮጵያ ልጅ ኃያል ግብሩ ባድዋ ታይቷል ወደር አልባ ተአምሩ አክሱም ቆሟል የጆቹ ጥርብ ላሊበላ ምስክሩ። አው ድግድቁን ሰሊም ሰንጥቀው ደማቅ ቀስቶች የብርሃን የነጋት ጨረር ሊሰርጽ ስርጓጉጡ ፈክቶ ይታይ በውጋጋን ያስርጽ ጉድፍ ክምር የግፍ ክምር ተገላልጦ ጋር ሊታየን መሆኑ አልቀረም ያቀን ሁሉም የሚሰፈርበት በእውነት በፍትህ ሚዛን መጥባቱ አልቀረም ያዘመን። ሆኖም ግና የዚያኑ ያህል እውነታ ኢትዮጵያ የኛ ሀገር የኛ አድባር የኛ ዋልታ ንጻነትን ያህል እርካታ ሰላምን ያህል እርጋታ እንዳታገኝ የሚተጉ የሲኦል አቀመጥሎች በእኛ ኪሳራ አትራፊዎች ልብ ያለው ልብ ይበለው ዛሬም ሲያይተኙ እንዲያነጉ የእርስ በርስ ተባልቶ የመጥፊያችንን ሴራ እየገመዱ ናም እንጠንቀቅ መሳይውን ዓለም የነገን ለማርቀቅ ተፍ ተፍ እያልነ የዛሬን ግፈኛ ሳት ጸበል ስናጠምቅ የትላንት ገዳዮች የትላንት ገራፊ የስጋ ሜዳ ጅብ ዜጋ ሻጭ ቀጣፊ የሰሜኑ ገንጣይ አዋዋይ ደላሎች ከሻቢያ ዙፋን ስር በተስፋ ሲባጎ የታሰሩ ዶሮች ከባዕዳን ገጥመው በሚፈጥሩት ሻጥር በርቀ ሰላም ስም በጥምረት ሽግግር ማርቀበተው መርዙን ዋጡ በግዴታ ለሚያሰሙት ጩኸት ጆሮዋን እንፈግ ላፍታ። የትላንቱ ትግል ዛሬ እንደዘለቀው በአንድነት ቆመን በልበቃ ካላልነው የዛሬው በደል ግፍ ለነገው ቀጣይ ነው።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 22 የመጨረሻው ክፍል።
Thank you.
ምዕራፍ 36 ያብቹ ጦር ፍጻሜ። ጀንሆይ አዲስ አበባ ከመግባታቸው በፊት ከማኳንንቶቻቸው ጋር የመጨረሻውን የጦር የመከክር ሸንጎ ያካሄዱትና የመከሩት ፍቼ ሰላሌ ውስጥ ነበር። የኛም የፈረንጆቹ ግዳጅ በሰላሌ ሜዳ ፍቼ ላይ ቢተናቀቅም ልጁን ሳልሰናበተው መሄዱ ሆዴን በላኝና የአይርላንዱ ካፒቴን ከኦስትሪያው ዶክተር ጋር የጃንሆይን ጦር ተከትለው ወደ አዲስ አበባ ሲሄዱ እኔ ብራየርና ሽማግሌው ኮሎኔል ኮናቫሎቭ በፍቼ ቀረን። ሽሜው ይኸው ቀኑን ሙሉ ካንዲት ጉብታ ላይ ተቀምጦ ዙሪያ ገባውን ሲያማትር ነው የዋለው። ሽሜው የሰላሊን ሜዳ ያደነቀ ሳይሆን ያብቹን የተበተነ ጦር ባይኑ እየፈለገ እንደሆነ ገብቶኝ ወደ ተቀመጠበት ጉብታ ሄጄ ታዲያስ ኮሎኔል አቢ የምትመጣ ይመስልሃል ብዬ ላቀረብኩለት ጥያቄ ከተቀመጠበት ጉብታ ላይ እየተፋቀቀ ወርዶ ቆመና አሁንም እየዞረ ዙሪያ ገባውን መጨረሻ የሌለው የሚመስለውን የሰላሊን ሜዳ አየት አድርጎ ይመስለኛል መምጣትም አለበት የሱ እግረኛ ወታደሮች እኩለ ቀን ላይ በትንሽ በትንሹ ቡድን ቡድን እየሆኑ ወደ ጃርሶ መስመር ሲወርዱ አይቻለሁ። ምናልባትም እስኪ መሽለት እየተጠበቀ ሊሆን ይችላል እንጂ ይመጣል። እንዲህማ ከዚህ ሁሉ መከራ በኋላ በትውልድ አገሩማ ሳይሰናበተን ብሎ ኮሎኔል ሊናገር የፈለገውን አልጨረሰውም። ሊያስበው እኔም ስለገባኝ አላስጨነቅኩትም። በዚህ መሃል የጃንሆይ መልእክተኛ መጥቶ ጃንሆይ እንደጠሩን ስለነገረን ጊዜ ሳናጠፋ ወደ ጃንሆይ ሄድ። ከጃንሆይ ጋር ባሳለፍናት ጥቂት ቆይታ ጃንሆይ እኛ ለሳቸውና ለምስኪኗ ኢትዮጵያ የዋልነውን ውለታ ምን ጊዜም የማይረሱትና ከፍለው የማይዘልቁት ባለ ውለታቸው እንደሆን አመሰጋግነው ተሰናበቱን። ከዚች ከመጨረሻዋ ከጃንሆይ ጋር ካሳለፍናት ጥቂት ቆይታ በኋላ እኛም ለቀሪው የሽሽት ጉዟችን ልንስተናዳ ወደ ድንኳናችን አመራን። በዚችው ፍቼ ላይ ጥያት በሚሄደው ድንኳኔ በራፍ አጠገብ ደጃዝማች አበራን ቆሞ አገኘሁት። የሰላሌው ገዥ ደጃዝማች አበራ ለንጉሡ ካደረገው ግብዣ በተጨማሪ እኛን ፈረንጆቹን ባገሩ በግዛቱ የምሽቱ እንግዶቹ እንድንሆንለት ሊጋብዘን ነበር አመጣጡ። አሽከር መልአክ ሲበቃ ራሱ ደጃዝማች የሰላሌው ገዢ መምጣት ከልብ አስደሰተን። ከረጅም የረሃብና የውሃ ጥም በኋላ ለመጀመሪያ ጊዜ የጤፍ እንጀራ በቀይ ወጥ፣ ጥሬ ሥጋ፣ መጠጥ በየአይነቱና እየረሳኋት የመጣኋትን ክፉ አመሌን ማስታገሻ ሲጃራ ጭምር ቀረበልንና ከሰከስ ነው። እንደ ወጉና ባህሉ ማዕድ ተነስቶ ጠጁ እየተቀዳ ጨዋታው ሲጀመር ጠጄን ባንድ ትንፋሽ ጨልጬ ከተቀዳልኝ በኋላ የሁላችንንም አንጀት የሚበላውን ያብቹን ነገር ደፍሬ አነሳሁት። ያብቹ ጦር በቆርበተው ጦርነት በአዘቦዎችና በራያዎች ከፍተኛ ጉዳት እንደደረሰበት ሁላችንም ሰምተናል። ጃንሆይ ሳይቀሩ አሻፈረኝ ልጁን ብቻውን ጥለን አንሄድም እስከማለት ደርሰው ነበር። እንደዚያም ሆኖ ጦሩ ከፍተኛ የሚባለውን መስዋዕትነት ከፍሎ ከቆርበተው እሳት ውስጥ እንደወጣና መሪው አብቹም በሕይወት እንደተረፈ ሰምተናል። ይህን ጥያቄ ደጃዝማች የጠበቀው ጉዳይ ነው መሰለኝ። መልእክተኛ ልኬበታለሁ፣ ከዚህ ብዙ ሳይርቅ ሰፍሮ ከጀግኖቹ የትግል ጓዶቹ የከምባታ ልጆች ጋር እየተሰናበተ ነው አለን። እዚህ ላይ ደጃዝማች አበራ ለናብቹና ለከምባታ ልጆች መሰነባበቻ አንድ ሰንጋ እንጀራና ጠጅ ማስላኩን ሳይነግረን እንዲው በደፈናው መልክተኛ ልከበታለሁ መልክተኛን በእያንዳንዱ ደቂቃ እየተጠበቅኩት ነውና አይዟችሁ ይመጣል ይልቅ ከጠጁ ደጋግሞ ይያለ አበረታታን ነገ በማለዳ ተጓዥነንና ለመተኛትም ሳንሞክር ጠጃችንን እያንደቀደቅን መልክተኛውን በተስፋ መጠባበቁን ተያዝነው መልክተኛው ግን የውሃ ሽታ ሆኖ ቀረ እንዳይነጋ ይለም ሊነጋጋ ሲል ግድም ኮሎኔል ኮናቫሎቭና አቶ ብሬየር አሸለቡ እኔና በራ በረንዳ ላይ ቡልኮቻችንን ተከናንበን በርጩማዎች ላይ ተቀምጠን ስናወጋ አንዲት የውሃ እንስራ የተሸከመች ሴት በትንግርት እንስራዋን እንደ ተሸከመች አንድ ቦታ ላይ ቆማ ለረጅም ጊዜ ፈዛ ወደምታይበት አቅጣጫ ተመለከቱ። ምንም የሚታይ ነገር የለም። እኛ ካለንበት በጣም ብዙ ርቀው የሆኑ ፈረሰኛ የሚመስሉ ነገሮች ቆመዋል። ወዲያው ደጃዝማች ፈረሰኛ ወደሚመስሉት ነገሮች በጦር ሜዳ መነጽሩ አነጣጥሮ ጥቂት ከተመለከተ በኋላ ሳቅ ይያለ የጦር ሜዳ መነጽሩን እንዳይበት አቀበለኝ። እነዚያ ፈረሰኞች ወርቁ አብቹና ሀብቶም ነበሩ። ለምን ወደዚያ አይመጡም ብዬ አበራን ጠየቅኩት። አሁንም እንደመሳቅ ብሎ አንበሳ ከራሶችም ሆነ ከሌሎች ጀሌዎቻቸው ጋር መገናኘት የፈለገች አልመሰለኝም። እስቲ ሌሎችንም እንቀስቀሳቸውና እነሱ ወደ መረጡት ቦታ እንሂድ አለና ወደ ውስጥ ገባ። እኛ ስድስት ሰባሰብ አሽከሮች ፈረሶቻችንን ጭነውልን ስለነበር ጊዜ ሳናጠፋ እና ብቻችን ወዳየንበት ቦታ በፈረስ ሄድ። እና ብቻችን ግን በቦታው አልነበሩም። ብዙም ሳንቆይ ለጉዞ ተሰናድቶ የነበረው ከዚያ አስከፊ ቀርበቶ እልቂት የተረፈው ፈረሰኛው ጦር ጉዞ ሲጀምር አየነው። እግረኞቹ ወደ ኩዩ ወደ አቦቴና ጃርሶ ከሄዱ ቆይተዋል። ከነዚህ ፈረሰኞች ሶስቱ የመንገድ መስመራቸውን ለውጠው እኛ ወደ ቆምንበት አቅጣጫ በዳለቻ በእግራጫና በጥቁር ፈረሶቻቸው ላይ ተቀምጠው ሽምጥ ሲጋልቡ አየናቸው። ጋላቢዎቹ ፈረሰኞች ግማሽ ርቀት ሲቀራቸው ፈረሶቻቸውን ገተው ካቆሙ በኋላ ጥቂት ሲነጋገሩ ቆይተው ባለ ጥቁሩ ፈረስ ፈረሰኛ ብቻውን ወደኛ መጋለብ ጀመረ። ባለ ጥቁሩ ፈረስ ጋላቢ ወደኛ እየተቀረበ ሲመጣ ማን እንደሆነ ሁላችንም ለየነው። ባለ ጥቁሩ ፈረሰኛ የኛ ትንሿ ጀግና አብቹናት። ልክ እኛ የቆምንበት ቦታ ሲደርስ ፈረሱን ቆልመም እያቆመ ከፈረሱ ላይ ግብ ብሎ ወርዶ ከደጃዝማች አበራ እግር ስር ለጥ ብሎ ወድቆ ሰላምታውን ሊያቀርብ ሲል ደጃዝማች አፈፍ አርጎ አንስቶ እንደታናሽ ወንድም እንደ ጓደኛ እቅፍ አርጎ ሳመው። በቅፉ አስገብቶ ጀርባውን ቸብቸብ ካደረገ በኋላ ወደኛ ሲለቀው የደጃዝማች አበራ አይኖች እንባ አርግዘው ነበር። እናም ዞር ብሎ በሸማው አበሳቸው። ሁላችንም እያቀፍን ከሳምነው በኋላ በርቀት ወደሚጠብቁት ወንድሞቹ የሆነ ምልክት ከማሳየቱ ሁለቱ አንበሶች የትግል ጓዶቹና ወንድሞቹ እየጋለቡ ወደኛ ገሰገሱ። በዚች የሰላሌ ሜዳ በዚህ ውርጭ በጣም የምወደውን የምኮራበትንና የማደንቀውን ትምህርት ቤት እንጂ ጦር ሜዳ መዋል የሌለበትን ስም የለሹን የወረጃርሶውን ደቦል አንበሳ ጀግናውንና ታላቁን የጦር መሪ ልጁን ተሰናበትኩት። እኔ ኮሎኔል ኮናቫሎቭ፣ አቶ ብራየር፣ ደጃዝማች አበራና አብቹ ሆነን በዚያች ገላጣ ሜዳ ላይ ተቀምጠን ስንጫወት ሁለቱ ወንድሞቹ ወርቁና ሀብቶም መጥተው ተቀላቀሉን። የደጃዝ ማቻሽከር ለሁላችንም በቡና ሲዲ ካቲካላ ቀዳልን ለዚህ ወርጭ ፍቱን መዳኒትናትና በደስታ ተቀበልናት። እሺ አቢ ምን ታስባለህ? ስል የሞኝ ጥያቄ ጠየቅኩት። እናልባት የወደፊት ዓላማውን ቢነግረኝ ብዬ ጣሊያኖች ትምህርት ቤት የመግባቱ ሐሳብ የለኝም አለኝ። ቀኔ መሆኑ ሁላችንም ገብቶናል። የነዚህ አንድ ፍሬ ልጆች ዕጣ ፈንታ ተወስኗል። ቀን ሲያልፍ ወደ ትምህርት ቤት ገበታህ ትመለሳለህ። አይዞህ አለው ደጃዝማች አበራ ያብቹን ጎፈሬ እያሻሸ። በስተርጅና ትምህርት ይሆናል ብለው ነው ጌቶች ብሎ መለሰ። ምናልባት ጣሊያኖችን በቀላሉ ከሀገር ማስወጣት እንደማይቻል ታይቶት ታስቦት ይሆናል። ብቻ አሁንም በተለመደችው አማርኛው መለሰ። ወዴት መሄድ አስበሃል? አሁን ደግሞ ሽሜው ጠየቀው። እንጃ ጌቶች፣ ምናልባት ጃርሶ ወደ ቆላው እንወርድ ይሆናል፣ ከከፋም ወደ ግንደበረት መዝለቃችን አይቀርም አለ። አሁን ትክዝ ብሎ እማማን ሳታያቸው እንዳትወርድ አደራ አለው ደጃዝማች። ትእዛዝም ልመናም በተላበሰ ቃና። አሁን አብቹ እዝን ብሎ ቆይቶ ጌቶች፣ ትልቁ መከራዬም እሱ ነው። እንደምን ብዬ አይኗና ያለው ሁለት ልጆቿን በተንቤን አንዱን ቀብሬ ሁለተኛውን ለጆቢራ ራጥዬ እኔ ብቻ ተርፌ ፊቷ ስቀርብ ምን ትለኛለች አለ። አይዞህ የጀግኖች እናት ነችና ሁሉንም ትችለዋለች። ሂድና አያት፣ ብዙ ቀን ግን አትሰንብት። እኔም እንደ ነገሩ የቀረኝን ጦር አሰባስቤ ወደ በረሃ መውረድ አይቀርምና እንገናኛለን። ጥሩ ዋሻ ይዘህ ጠብቀኝ አለ ደጃዝማች በማብራራት አይነት። ቀጠል አድርጎም ከኪሱ አንዲት የተጣጣፈች ወረቀት አውጥቶ ለማማ ስጣቸው አለው። የደብዳቤውን ይዘት ባላውቅም ለአብቹ እናት ስለ ሁለቱ ልጆቻቸው አሟሟት የተጻፈ የማጽናኛ ደብዳቤ እንደሆነ ሁላችንም ገምተናል። ግን አበራ ምን እንደ ጻፈ ሊያውቅ የሚችለው ለእናቱ የሚያነብላቸው አብቹ ብቻ ነው። አብቹ እሺ ጌቶች ብሎ ደብዳቤውን ተቀብሎ ወደ ኪሱ ከተተው። በዚህ መልኩ ብዙ ስንጫወት ቆይተን መሄጃቸው ሲቃረብ ለስንብት ጀግኖቹ ተነሱ። አንበሶቹ እኛን ለመሰናበት ተደርድረው ቆሙ። ማን እንደሚጀምር ስንተያይ ወርቁና ሀብቶም የሆነ በራፊ ቡትቶች የተጠቀለሉ ነገሮች ይዘው ቀረቡ። አብቹ መጀመሪያ ከወርቁ እጅ የተጠቀለለውን ነገር ተቀብላ ጨርቁን ከጣለች በኋላ አንድ ሽጉጥ ይዞ ለደጃዝማቹ ለጦር አለቃው ስጦታ እያቀረበ ጌቶች፣ ከአንድ ከገደልኩት የጣሊያን መኮንን እጅ ፈልቅቄ ያወጣሁት ነው። እነሆ ለማስታወሻ፣ ለወደፊት የነጻነት ትግላችንና ታማኝነታችን ይቀበሉኝ ብሎ አቀርቅሮ ሽጉጡን የያዙትን ሁለት እጆቹን ለደጃዝማች ዘረጋቸው። ደጃዝማች አበራ ሽጉጡን አገላብጦ ካየ በኋላ አመሰግናለሁ የኔ አንበሳ ብሎ አቅፎ ሳመው። ቀጣዩ ባለተራ ኮሎኔል ኮናላቫሎቭ ነበርና አሁንም እራፊውን ጨርቅ ጥሎ የሚያብረቀርቅ ስለታም ሰይፍ ይዞ ኮሎኔል፣ ይሄ ደግሞ የወንድማችን የተስፋ ጽዮን ሰይፍ ነው። እባክዎትን ለመከራ ጊዜ ማስታወሻ ይሆኖ ዘንድ ይቀበሉኝ ብሎ እንደ ኢትዮጵያውያን ወግ ሁሉ አንገቱን ሰብሮ ሰይፍ የያዙ እጆቹን ዘረጋ። ኮሎኔል ኮናቫሎቭ እንባ እየተናነቀው ሰይፉን ተቀብሎ አብቹን መተንፈስ እስኪያቅታት ድረስ አቀፋት። ቀጥሎ የብሬየር ተራ ነበርና እሱም በተመሳሳይ ሁኔታ በተመሳሳይ ቃላት የጋሹ ሰይፍ ለመከራ ጊዜ ማስተዋሻ ስጦታ ተሰጠው። የመጨረሻው ባለተራ እኔ ነበርኩና አሁን አብቹ በጁ ምንም ነገር ሳይዝ መጥቶ ከፊቴ ቆመ። ጌቶች ለርሶ ምንም የምሰጠው ነገር የለኝም። እዚህ አብራውን ቢሆኑና ቀሪውን ጊዜውን ከኔና ከወንድሞቼ ጋር ቢያሳልፉ ምንኛ ደስ ባለኝ። ግን የሽሽት ኑሮ ይበቃውታል ብሎ ተከዛለና በተንቤን ሀብሎ የተዋጋበትን ሰይፉን መዝዞ እንድቀበለው በሁለት እጆቹ ይዞ ለመነኝ። የገዛ ሰይፉን ለኔ መስጠቱ አግባብ እንዳልሆነ ለማስረዳት በመከረም አሻፈረኝ ስላለኝ ተቀበልኩት። በመጨረሻ ተቃቅፈን እንበተራሽተን ተለያየን። አዎ አብቹ ሌላ አንድ ሰይፍ አለው። በጣም የሚወደው ወደ ጦር ሜዳ ሲሄድ አሻፈረኝ ብሎ የተከተለው በመጀመሪያው ቀን ጦርነት በጀግንነት ሲዋጋ ወድቆ በዛች ትንሽ ዋርካ ስር የቀበረውና ለትልቁ ትግል ያደፋፈረው የወንድሙ ሰይፍ። ሁሌም ግራ ያጋባኝ የነበረው የአቢ ሁለት ሰይፍ መታጠቅ ሚስጥር በዚች ቅጽበት ተገለጠልኝ። በሞት አልጋ ላይ ያለችው ኢትዮጵያ ምርጥ ምርጥ ጀግኖቿን በየጦር ሜዳው አውድማ ማግዳና ቀብራ የቀሩትንና የተረፉትን በየቆላው በየበረሃው በየተራራው በየሸለቆው ብቻ ሊተርፉላት ሊጠነክሩላት ሊበረቱላት በሚችሉት ቦታ ሁሉ በተነቻቸው። እኛም የማንወለዳት ሳትወልደን ፍቅሯን የለገሰችን እንደ ልጆቿ የተቀበለችን እናት ኢትዮጵያ ያቅማችንን ታግለንላት ልንሰናበታት ሕይወታችንን ልናተርፍ ተነሳን። ሶስቱ ፈረሰኞች ከዓይናችን እይታ እስኪርቁ ድረስ በሰላሌ ሜዳ ላይ ስናፈጥ ቆይተን ወደ ደጃዝማች አበራ ሰፈር ተመለስ። ቁርስ ካደረግን በኋላ ደጃዝማች አበራን ተሰናብተን ወደ ሸገር ጉዞ የሰላሌን ሜዳ ተያዝነው። ምዕራፍ 37 የአዲስ አበባ እሳት። አዲስ አበባ ራስ ካሳና ሌሎች ከፍተኛ ሹማምንት ጃንሆይን አጅበው ገብተዋል። የቀሩት ከፍተኛ የጦር ሹማምንት ምርጥ ምርጦቹ የኢትዮጵያ ልጆች በተንቤን በማይጨው ባሽንጌ ሃይቅ ዙሪያ ወድቀው ያሞራራት ሆነዋል። ከዚህ የተረፉትን ሽፍቶች ራያዎችና አዘቦች አጉልና አሳቻ ቦታ እየጠበቁ ከአዲስ አበባው ጉዟቸው ለዘላለም አስቀርተዋቸዋል። በቤተ መንግስት በጃንሆይ መርነት ሌሊቱን ሙሉና እስከሚቀጥለው ቀን የምሳ ሰዓት ድረስ የተረፈው የጦር ሸንጎ መከረ። ከምሳ በኋላ ጃንሆይ መጀመሪያ በቤተ መንግስታቸው የእንግሊዙን አምባሳደር ቀጥሎም የፈረንሳዩን አምባሳደር ተቀብለው ለረጅም ሰዓታት አናገሯቸው። ሚያዚያ 23 ቀን የኢጣሊያን ሜካናይዝድ ጦር አዲስ አበባን ሊይዝ 25 ኪሎ ሜትር ብቻ እንደቀረው በሰፊው ሲወራ አዲስ አበባ ተበጠበጠች። ባለፉት ሳምንታት በአዲስ አበባ ያሉ ሱቆች ተዘግተው ነበር። የመኖሪያ ቤቶችም ወና መሆን ከጀመሩ ሰንብተዋል። በየመስቀለኛ መንገዶች መሃል ያሉት እነዚያ የበርሜል ቤቶች እንኳን ሳይቀሩ እነዚያ በባዶ እግራቸው የሚቋጥኑትን የአዲስ አበባ ፖሊሶች ጠረን ካጡ ሰንብተዋል። እናም አዲስ አበባ ባዶ ሆናለች። በወንነው የራስ መኮንን አደባባይ ወይም መንገድ ባለ አንድ ትንሽ የግሪክ ሆቴል ብቻዬን ነኝ። የሆቴሉ ባለቤት ድራሹ ከጠፋ ሰንብቷል። ኢትዮጵያውያን የሆቴሉ ሰራተኞች ጓዛቸውን ተቀለው ጠፍተዋል። እንዲሁ ምክንያቱ በማይታወቅ መታታዊ ምክንያት የሆቴሉ ቁልፍ ቤት ብቻ በቦታው ተቀምጧል። ማታ ከንጨት በተሰራው የሆቴል በረንዳ ላይ ተቀምጬ ጭር ያለውን የራስ መኮንን ሰፈር ስቃኝ አመሸው። አልፎ አልፎ ልብ ይያሉ ከመያልፉ ሸማ ከተከናነቡ እግረኞች በስተቀር የራስ መኮንን ሰፈር ጸጥ ርጭ ብሏል። አዲስ አበባ ነገ ከነገ ወዲያ ቀውጢ ልትሆን ዛሬ ጸጥ ብላለች። ከዚህ አዲስ አበባ ይታይ በኋላ ወዳልጋዬ እጄ ጋደም እንዳልኩ እንቅልፍ ወሰደኝና ግር የሚያሰኝ ህልም ይታየኝ ጀመር። በህልሜ እንደገና ወደ ሰሜን ጦር ግንባር ተምቤን ተመልሻለሁ፣ ወይም ደግሞ አሁንም እዚያው ጦር ግንባር ያለሁ ይመስለኛል። የመትረየስ ጩኸት፣ የአውሮፕላን ጩኸት በታላቅ ጀግንነት እየፎከረ እየሸለለና እያቅራራ የጠላትን አንገት ሲቀላ የሚጮህ ሸማ ለባሹ የገበሬ ወታደሮች ጽምጽ ጩኸት ብቻ ሁሉም ተቀላቅሎ ይሰማኛል። በጭንቀት ባነንኩ። ከዚያ አስከፊ በብዙ የሚቆጠሩ ሰዎችን ደም ካፈሰሰው አሰቃቂ ጦርነት መሃል እንደምንም ወጣው። ግን አሁንም የአውሮፕላን ድምጽ የሚመስል ነገር ይሰማኛል። እናም ካልጋይ ላይ ተስፈንጥሬ በመነሳት ወደ በረንዳው ተንደርድሬ ወጣው። አሁንም የራስ መኮንን ሰፈር ጭር እንዳለ ነው። ወደ ዋናው የራስ መኮንን መንገድ ተመለከትኩ። ምንም ነገር ማየት ባልችልም አልፎ አልፎ ተከታትለው የሚተኮሱ ጥይቶች ጩኸት ሰማለሁ። መጀመሪያ ጣሊያኖች አዲስ አበባ እየገቡ እንደሆነ ገመትኩ። በደንብ ስነቃ ግን የምሰማው ከኢትዮጵያ ወታደር የሚተኮስ ያሮጌ ጠመንጃ ጥይት መሆኑን ስረዳ ተመልሼ አልጋዬ ላይ ተፈነገልኩ። አልጋ ውስጥ እንደገባው በጣም ቀርቦ የሚሰማ የሞተር ድምጽ ሰማውና ወደዚያው የእንጨት በረንዳ ተመለስኩ። አሁን ደግሞ ጣሊያኖች አዲስ አበባን በሌሊት ሊደበድቧት የመጡ መስሎኝ ነበር። ግን ከበረንዳው ላይ ሆኜ ወደ ዋናው አደባባይ ሳፈጥ ከጨለማው መሃል እያቃሰተ ዳገቱን የሚወጣ ከአቅሙ በላይ ጓዝ የተጫነ የጭነት መኪና እያጓራ አለፈ። ብዙም ሳይቆይ ተከታትለው ሌሎች የጭነት መኪናዎችና አውቶሞቢሎች አለፉ። አዎ ጃንሆይ እየሄዱ ነው። ሀገር ለቀው እየወጡ ናቸው። ምዕራፍ 38 ስደት። ማታ ዘበኛውን በጧት እንዲቀሰቅሰኝ ነግሬው ነበር። እንዲህ አዲስ አበባ አደጋ ላይ እየወደቀች ባለችበት ሰዓት ወደ ባቡር ጣቢያ ሄጄ ወደ ጅቡቲ ለመሄድ አስቤ ዘበኛውን እንዲቀሰቅሰኝ ደጋግሜ ጉርሻም ሰጥቼ ብነግረውም ምስኪኑ ዘበኛ እኔን ሊቀሰቅሰኝ አልቻለም። እኔው ራሴ ነቃው። ከሆቴሉ ብዙም ሳይርቅ የሚተኮሱ የመትረየስና የጠመንጃ ጥይቶች ጩኸት እንኳን እኔን የዶሮን ቅልፍ የለመድኩትን ሰው ይቅርና የሞተም ሰው ይቀሰቅስ ነበር። አዎ ከየቦታው የተጠረቃቀሙ ሽፍቶች አዲስ አበባን ዙሪያዋን ከበው ለዝርፊያ ማነፍነፍ ጀምረዋል። ለጊዜው ባለቤቶቻቸው ጥለዋቸው የሄዱ ቤቶችን፣ የተዘጉ ሱቆችን ያላንዳች አጋጅ እየዘረፉ ናቸው። እነዚህ ሽፍቶች የሚዘርፏቸውን ንብረቶች እየተሸከሙ ወደ ምሽጋቸው በጠራራው ፀሐይ ያለ ይሉኝታ ያግዛሉ። የጠርሙስ መጠጥ መጋዘኖችን ሰብረው እየገቡ እዚያው በቦታው መጠጣት ይጀምሩና ሲሰካክሩ ተሸክመው መሄድ የማይችሉትን ሁሉ ሰባብረው መጋዘኑንም አቃጥለው ይሄዳሉ። አሁን አዲስ አበባ በጥራት ሳይሆን በራሷ ደደብ ልጆች እጅ መንደድ መቃጠል ጀምራለች። ይህ የሸገርሳት ለጊዜው የሚጨሰው በከተማዋ ዳርቻ ቢሆንም እነዚህ ደደብ የሸገር ዘራፊዎች ወደ አራዳ ብቅ ማለታቸው የማይቀር የጊዜ ጉዳይ ብቻ ነው። ትልቁና ብቸኛው ሸገርን ለዘራፊዎቹ አጥሎ ነፍስን ማዳኛ ጊዜ አሁን ነው። እናም ወደ ባቡር ጣቢያ ለመሄድ ወስኜ ሆቴሉን ለምስኪን ዘበኛ ብቻ ጥዬ ወጣው። በአጋጣሚ ከሆቴሉ ብዙም ሳርቅ አንድ የሚከራይ መኪና ሲሄድ አየሁና ሹፌሩን እንዲያቆምልኝና ወደ ባቡር ጣቢያ እንዲወስደኝ ስጠይቀው ሹፌሩ ፍጥነቱን ብቻ ቀንሶ አንገቱን በመስኮቱ ወጣ አድርጎ ጌታው ዛሬ አልሰራም፣ መንግስት የለም፣ ዛሬ ማንንም አይሰራም፣ መሞት የሚፈልግ ብቻ ነው የሚሰራው እያለ ጥሎኝ ሄደ። አዲስ አበባ በሚያስገርም ፍጥነት ወደ እብደት እያመራች ነው። ለሁለት ጠብደል ጎረምሶች ቀድሚያ ትልቅ ጉርሻ ሰጥቼና ቀሪውን ባቡር ጣቢያ ልጨምርላቸው ቃል ገብቼ የቀሩኝን ዕቃዎች አሸክሜ በዚያ ሌሊት ወደ ባቡር ጣቢያ ሄድኩ። አሁን ባቡር ጣቢያ ደርሻለሁ። ባቡር ጣቢያው በጅቡቲ የፈረንሳይ ወታደሮች ስለሚጠበቅ ለጊዜው እነዚያ ልክስክስ የአዲስ አበባ ዘራፊዎች ጣቢያውን አልደፈሩምና እዚህ የሽፍቶች አደጋ እንብዛም አያሰጋም፣ ቢያንስ ለጊዜው። በሐዲዶቹ ላይ እግሮቹን ዘርግቶ ለጉዞ የተዘጋጀ ባቡር ቆሟል። እስከ አፍንጫው ድረስ ሰው ስለጫነ አንድ ዶሮ እንኳ ማስገቢያ መስቀያ ቦታ የለውም። በለጋር የባቡር ጣቢያ 6 የስዊድን አየር ኃይል ወታደራዊ የደንብ ልብስ የለበሱ ወጣት አውሮፕላን አብራሪዎች ወዲህ ወዲያ ይራወጣሉ። እነሱም እንደኔው በዚህ ለጉዞ በተዘጋጀ ተራ ባቡር ቦታ አላገኙም። 6ቱ የስዊድን ተወላጆች ኢትዮጵያውያንን አውሮፕላን ማብረር ሲያስተምሩ እስከ መጨረሻው ቀን ድረስ በአዲስ አበባ ለንጉሱ የገቡትን ቃል በታማኝነት ሲፈጽሙ ቆይተው እነሆ አዲስ አበባ አደጋ ባደጋ ሆና ፈረንጅ በመሆኑ ብቻ አደጋው እጥፍ ድርብ በሆነበት ሰዓት ነፍሳቸውን ለማዳን እንደኔው በለጋር የባቡር ጣቢያ ቆመዋል። እነዚህ ስዊድናዊ የጦር መኮንኖች 3 ቀን በሚፈጀው በዚህ ተራ ባቡር ጅቡቲ መድረስ አስቸጋሪ መሆኑን አሳምረው ያውቃሉ። እናም ከፈረንሳዊው የአዲስ አበባ የባቡር ጣቢያ ኃላፊ ጋር ሙግት ገጥመዋል። እነዚህ ልጆች ሰውየው ልዩ ባቡር እንዲያዝላቸው አጥብቀው ጠየቁት። እኔም በሙግቱ ገብቼ ከብዙ ውትወታና ጭቅጭቅ በኋላ ይኸው የሸገር ባቡር ጣቢያ ኃላፊና ፈላጭ ቆራጭ ፈረንሳዊ 20,000 የፈረንሳይ ፍራንክ ጉቦውን ከተቀበለ በኋላ ልዩ ባቡር ፈቀደልን። ይሁን እንጂ ይህንን ባለ አንድ ፉርጎ ፈጣን ባቡር አሙቆ ለጉዞ ለማዘጋጀት ረጅም ጊዜ ስለሚፈጅ በተራውና የሰው ማአት በታጨቀበት በዚያ ቀርፋፋ ባቡር ቀድመን እንድንሄድና ፈጣኑ ባቡር በመንገዳችን እንደሚደርስልን አሳምኖን ለመቆሚያ የሚሆን ቦታ አስያዘን። አማራጭ አልነበረንምና እኛም በዚህ ተስማምተን ከአዲስ አበባ ተነስተን ረጅሙን የጅቡቲ መንገድ ተያያዝነው። ይህ ቀርፋፋ ባቡር በሚያስደንቅ ሁኔታ በተወሰነለት የጊዜ ገደብ ያለ አንዳች ችግር በደቂቃዎች ልዩነት በየፌርማታው ይደርስ ነበር። ከአዲስ አበባ ወጥተን በእያንዳንዱ ፌርማታ ደርሰን በቆምን ሰዓት አዲስ አበባ የገዛ ልጆቿ በሚጨሩት እሳት እየነደደች፣ እነዚህ የፌርማታ ከተሞች በሰላምና በመረጋጋት የዕለት ከዕለት ሥራቸውን ሲያከናውኑ ይታያሉ። ምናልባት እነዚህ ሰዎች ኢትዮጵያ ዓመት ሙሉ ስላየችው ፍዳና መከራ አልሰሙ ይሆናል። ወይም ደግሞ መዲናዋ አዲስ አበባ በገዛ ልጆቿ ሰዓት እየነደደች በጠላት ጦር እጅ ለመውደቅ መቃረቧን አልገመቱ አልሰሙ ይሆናል። ብቻ ማን ያውቃል? በሰላም በስራ ገበታቸው ላይ ናቸው። ሞጆ ሰንደርስ የሞጆ ፌርማታ ስልከኛ የኛ 20000 የፈረንሳይ ፍራንክ ጉዞ የተከፈለበት ልዩና ፈጣኑ ባቡር ከአዲስ አበባ መነሳቱን አበሰረን። አዲስ አበባ ግርግር በግርግር ሆናለች። ድብልቅልቋ ወጥቷል። መንግስት የለም፣ ወታደር የለም፣ ፖሊስ የለም። ከሌባና ከዘራፊዎቹ ጋር ጤነኛው ሰው እንኳን ሳይቀር ተደባልቆ ይዘርፋል። አዲስ አበባ በጠላት ሳይሆን በገዛ ልጆቿ እጅ ወድቃ እሳት በእሳት ሆና እየነደደች ነው። በአዲስ አበባ የባቡር ጣቢያ ያሉ የኢትዮጵያ ሰዎች በሙሉ ተበትነዋል። በባቡር ጣቢያ ይሰሩ የነበሩት የፈረንሳይ ዜጎች ከጅቡቲ በመጡ የጅቡቲና የሴኔጋል አልሞ ተኳሽ ወታደሮች ታጅበው ፈረንሳይ ኤምባሲ ገብተዋል። አሁን በለጋር የባቡር ጣቢያ በስራ ገበታው ላይ ያለ ሰው ቢኖር ብቻኛው የባቡር ጣቢያዋ ሬዲዮ ቴሌግራፊስት ስልከኛ ብቻ ነው። አዋሽ በደህናው በሰላሙ ጊዜ ባቡሮች ለሊቱን አርፈው በሰላም የሚያሳልፉበትና ለቀሪው ጉዞ የሚዘጋጁበት ከተማ ነበረች። ምን ያደርጋል ጊዜው የመከራ የጦርነት ጊዜ ነውና ለሊቱን አዋሽን ለቀን የምንሄድበትን መንገድ ስናስተናስል ገና ደንገዝገዝ ከማለቱ በተስፋ ይተበቅ የነበረው ፈጣኑ ባቡራችን አዋሽ ገባ። በዚህ ባለ አንድ ፍርጎ ፈጣን ባቡር ውስጥ አራት ወታደሮች ሁለት መትረየሶች ጠምደው በርካታ የመትረየስ ጥይቶች የታጨቀባቸው ሳጥኖች ላይ ቁጭ ብለው አዋሽ ባቡር ጣቢያ ከቻሉ። በጉዟችን ላይ እንዳጫወቱኝ እነዚህ አራት ኢትዮጵያውያን አውሮፕላን አብራሪዎች ሲሆኑ በአውሮፕላን ጣቢያ የቀረችውን አንድ አውሮፕላን አስነስተው ለመብረር ቢሞክሩም አውሮፕላኗን ከመንደርደሪያው ጣቢያ ማድረስ ሳይቻላቸው ቀርቶ በሽፍቶች በጣቢያዋ ብቻዋን ጥለዋት ይኸው ለቀሪው መንገዳችን ብረት ለበሱን ባቡራችንን በሁለት መትረየሶች አጅበው በደስታ ተቀበሉንና በጉዟችን ጊዜ ሳናጠፋ ቀጠል። እነዚህ ኢትዮጵያውያን አውሮፕላን አብራሪዎች አዲስ አበባ በመንደር ላይ እንዳለችና አንዳንድ በግድየለሽነት በሸገር ይንዘባለሉ የነበሩ ፈረንጆች በቀማኛ ሽፍቶች መገደላቸውን ጭምር አረጋግጠውልን ለመጀመሪያውና በመጨረሻው የኢትዮጵያ ብረት ለበስ ተሽከርካሪ ባቡር ወደፊት ገሰገሰ። የሌሊት ጉዞ ለዚያውም በጨለማና ፈጽሞ በማይጠበቅ የባቡር መንገድ እንዲህ በፍጥነት መጓዝ እጅግ አደገኛ መሆኑን ጠንቅቀን ብናውቅም በጣሊያኖች እጅ ከመውደቅ የከፋ ነገር የለምና ብረት ለበሱን የባቡር ፈረሳችንን ቼ ብለን ወደ ጅቡቲ ገሰገሰ። ከሁሉም በላይ ደግሞ ከደቡብ ጦር ግንባር ወደ ሰሜን በመገስገስ ላይ ያለው የጣሊያን ጦር መንገዳችንን ቆርጦ ሊያቆመን ይችላል። ገና 500 ኪሎ ሜትር ያህል መንገድ ይቀረናል። የጣሊያን ፈጣን ተሽከርካሪዎች ከኛ ቀድመው ፌርማታዎችን ከመያዛቸው በፊት እኛ ቀድመን ለማለፍ በእኛ ፈጣኑ የብረት ለበሱ ባቡር ነጂና በጣሊያኑ ፈጣን ብረት ለበስ የጦር ተሽከርካሪ መካከል ያለው እሽቅድምድም ጦፏል። እስካሁን እድለኞች ነን። ሁሌም በምትቀጥለው ፌርማታ ለጥቂት ደቂቃዎች ቆም እንልና የምትቀጥለው ፌርማታ ነጻ መሆኗን እንጠይቃለን። እነሆ አሁን በቆምንበት ፌርማታ ከፊታችን የምትጠብቀን አፍደም ነጻ መሆኗን ጠየቅ። ስልከኛው አፍደም ነጻ መሆኗንና እስካሁን በጣሊያኖች እጅ እንዳልወደቀች ሲነግረን ትልቅ እፎይታ ደስታ ተሰማኝ። ከሳምንት በፊት አዲስ አበባ ውስጥ አፍደም በጣሊያኖች እጅ ገብታለች እየተባለ ይወራ ነበር። አሁን ወደ ቆምንባት ፌርማታ በመግባት ላይ ያሉ ሶማሌዎች እንደሚሉት በዛት ያላቸው የጣሊያን ተሽከርካሪዎች ወደ አፍደም በመብረር ላይ እንደሆኑ ተናገሩ። እንግዲህ ጣሊያኖች ሩቅ አይደሉም ማለት ነው። እናም ጊዜ ሳናጠፋ በጉዟችን ገፍተን እኩለ ሌሊት ግድብ ላይ ከጣሊያኖች ቀድመን አፍደበን አለፍናት። ሁሌም ለጥቂት ደቂቃዎች ቆም ብለን ወይም ተቀጥለው አፈርማታ ነጻ መሆኗንና ሌላም ወሬ መቃረሙን ልማድ አድርገነዋልና በቀረምነው ወሬ እስካሁን እድለኞች ነን። እስካሁን ባገኘነው ወሬ መሰረት ጠቅላላው የጣሊያኑ የደቡብ ክፍለ ጦር ብቸኛዋን የኢትዮጵያ የባቡር መንገድ ለመቆጣጠር መንቀሳቀሱንና አንድ ፈጣን ቀዳሚ ጦር ገፍቶ መሄዱን ነው። ያ ማለት ደግሞ አሁንም ካደጋ አልወጣንም ማለት ነበርና ያለ ምክንያት በየቦታው ሳንቆም ወሬ ለመቃረሚያ የምትሆን ጥቂት ደቂቃዎች ብቻ ያባከን ጊዜ ሳናጠፋ ለሊቱን በዚያ ጨለማ በብረት ለበሱ ፈረሳችን ወደፊት ገሰገስ። ልክ ሲነጋ ምንም አይነት አደጋ ሳይደርስብን በሰላም ድሬዳዋ ገባን። እዚህ የሚኖሩ ፈረንጆች ብዙም ሳይጨነቁ ተረጋግተው እንደ ሰላሙ ጊዜ ሁሉ ያለ ሐሳብ ይኖራሉ። ሁኔታው ግራ እንደገባኝ የተረዳ አንድ ፈረንጅ ጠጋ ብሎ በድሬዳዋ ላሉ ፈረንጆች የጅቡቲ ገዢ ወደ 200 ገደማ የሚሆኑ የጅቡቲና የሴኔጋል ተወላጅ የሆኑ ወታደሮች ለጥበቃ ስለላከላቸውና እስካሁን ምንም አደጋ እንዳለ የሚጠቁም ነገር ስለሌለ በድሬዳዋ ጥቂት ቀናት አርፎ ወደ ጅቡቲ ባሻው ጊዜ መሄድ እንደሚችል አይነት ነገር ነግሮኝ ጋበዘኝ። ስለ ግብዣው አመስግኜ በሆዴ ግን ሞኘን ፈልግ ብዬ ወደ ፈጠኑ ባቡራችን ተመለሱ። ሌላው ትኩሱ የድሬዳዋ ወሬ ደግሞ ጃንሆይ በልዩ ባቡራቸው ከነ ቤተሰባቸው ከሁለት ሰዓት በፊት ከድሬዳዋ ወደ ጅቡቲ መሄዳቸው ነበር። ጃንሆይ በድሬዳዋ አንዳንድ አንገብጋቢ መንግስታዊ ጉዳዮችንና ውሳኔ የሚያስፈልጋቸውን ነገሮች ለመፈጸምና ለድሬዳዋም ሆነኛ ሰዎችን ለመሾም የሚፈጅ ያህል ጊዜ ነበር በድሬዳዋ የቆዩት። እኛም ወሬ ለመቀራረምና ለፈጣኑ ባቡራችን ውሃ ለመቅዳት የሚፈጅ ጊዜ ብቻ አባክነን በፈጣኑ ጉዟችን ቀጠል። ይሄ በእኛ ፈጣን ብረት ለበስ ባቡር ነጅና በጣሪያኑ ፈጣን ብረት ለበስ ወታደራዊ ተሽከርካሪ ሾፌር በካከል ያለው እሽቅድምድም ቀጥሏል። እሽቅድምድሙ ይቀጥል እንጂ እኛ ሁለት ሶስተኛውን የውድድር ርቀት በሰላም ፈጽመናል። በቀረችን አንድ ሶስተኛ መንገድ የሚያሰጋን አደጋ ቢኖር ምናልባት የጣሊያኑ የደቡብ ጦር አዛዥ ቀድሞ የላከው መንገድ ጠራጊ ቀዳሚ ጦር ቢሆን ነው። ከዚህ ቀዳሚ የጣሊያን እግረኛ ጦር ለመከላከል ደግሞ ከታጠቅናቸው መሳሪያዎች ውጭ ሁለት መስረየሶች ጠምደናል። ወደ ኢትዮጵያ ድንበር በተቃረብን ቁጥር ጭንቀታችን እጥፍ እየሆነ መጥቷል። አንዷ ፌርማታ እንደ ተለመደው ለወሬ መቃረሚያ ያህል ጊዜ ቆም እንዳል ከአንዲት ሱቅ አንድ ፈረንጅ ሚስቱን እየጎተተና እየሮጠ የባቡራችን ነጂ እንዲያቆምለት ቆሞ እንዲጠብቀው ደጋግሞ ምልክት ሰጠው። የኛም ባቡር ነጂ የፈረንጁን ያቆምልኝ የልመና ምልክት በጊዜ አይቶት ኖሮ አቆመለትና በድንጋጤ ነፍሱ ልትወጣ የደረሰች አንድ የግሪክ ነጋዴ ከነሚስቱ በባቡራችን ውስጥ ገባና ቀሪውን ጉዞ አብሮን ወደፊት ወደ ጅቡቲ ሄደ። ታሪኩን ሲያጫውተን ከጥቂት ደቂቃዎች በፊት በርከት ያሉ የታጠቁ ሶማሌዎች ወደ ሱቁ ይገቡና ዕቃ ማከላበጥ ይጀምራሉ። በዚህ መሃል የኛን ነፍስ አድኗን ባቡራችንን ድምጽ ሲሰሙ የታጣቂ ሶማሌዎቹ አለቃ ለጓደኞቹ ጠብቁ፣ ባቡሩ ከዚህ ሲሄድ ይሄንን መናጢ ፈረንጅ ከነሚስቱ ገለን ንብረቱን በሙሉ እንዘርፈዋለን ይላቸዋል። እነዚህ ሶማሌዎች ምናልባት ራቅ ካለ ጎሳ የመጡ መሆን አለባቸው እንጂ ይሄ ግሪክ ለረጅም ዓመታት በዚች ቀበሌ ሱቅ ከፍቶ የሚኖርና ሶማሊኛም አቀላጥፎ የሚናገር መሆኑን ባላጡትና እንዲህ እፊቱ ያ የታጣቂዎች መሪ ባልደነፋ ነበር። ብቻ ይችል የሰማው ብልጡ የግሪክ ነጋዴ ሚስቱን ጎትቶ ለዓመታት የለፋበትን የተቃጠለበትን ብቸኛዋን ንብረቱን ገለው ሊዘርፉ ለነበሩት ለዘራፊ ነፍሰ ገዳይ ሶማሊዎች ጥሎላቸው ባዶ እጁን ከኛ ጋር ወደ ጅቡቲ እየተሰደደ ነው። እኩለ ቀን ላይ የኢትዮጵያ የድንበር ፌርማታ ከሆነችው ደወሌ ደረስነና መሳሪያዎቻችንን በሙሉ ለኢትዮጵያ የድንበር ጠባቂ ወታደሮች አስረክበን ለ20 ደቂቃ ያህል ከዚያች ፌርማታ አሁንም በኢትዮጵያ ሉዓላዊ መሬት ግዛት ላይ ተጓዝ ከዚያ ግራጫና የወይን ጠጅ ቀለም ባላቸው ገደሎች ውስጥ ገብተን ብዙ ተጉዘን ስንወጣ ነፋስ በሌላት አየር ላይ ብዙም የማትውለበለብ የፈረንሳይ ባንዲራ ተገትራ አየናት። አሁን ነፍሳችን በትክክል ተርፋለች። ከጣሊያን እጅ አምልጠናል። ከተገተረው የፈረንሳይ ባንዲራ ስር አንድ ፈርጥም ያለ ጠቆር ወታደር ነጭ የሴኔጋል አልሞ ተኳሽ ወታደሮችን ደንብ ልብስ እንደለበሰ በተጠንቀቅ ቆሟል። ደረቱ ላይ በቀይ ቀለም የሴኔጋል ወታደር የሚል ተጽፎበታል። አናቱ ላይ ቀይና ረጅም ሹል አስቂኝ ቆብ ደፍቷል። በቀኝ እጁ ሰደፉን መሬት ላይ አስደግፎ በጠመንጃው አፈሙዝ ላይ የሰካውን ሳንጃ እንደዋዛ እንደማያዝ ብሎ በግራ እጁ አይኑንና ግንባሩን 10 ጊዜ እየጠራረገ አይኑን ከፀሐይ ለመከላከል እየሞከረ ወደፊት አርቆ ያያል። ብዙም ሳንቆይ በነጭ ድንጋይ የተሰሩ ከሚመስሉ የወታደር ካምፖች መሃል ማለፍ ጀመርን። አሁን የፈረንሳይ ጅቡቲ ግዛት ውስጥ ገባን ማለት ነው። በመጀመሪያ የጅቡቲ የባቡር ጣቢያ አሳዛኙን የመጨረሻውን የአዲስ አበባ ወሬ ሰማን። የአዲስ አበባው የባቡር ጣቢያ ሬዲዮ ከሁለት ሰዓታት በፊት ደንቁሯል። ከዚያች ሰዓት ጀምሮ ከአዲስ አበባ ጋር በሬዲዮም ሆነ በቴሌግራም መገናኘት አለመቻሉን እያዘነ የመጀመሪያዋ የጅቡቲ ባቡር ጣቢያ ስልከኛ ነገረን። ዘራፊ ሽፍቶች የአዲስ አበባን ባቡር ጣቢያ ጥሰው በመግባት የዘረፉትን ዘርፈው የቀረውን አቃጥለውታል። ማምሻው ላይ ወደ 11 ሰዓት ገደማ በዋናው የጅቡቲ ባቡር ጣቢያ ደረስ። ጃንሆይ ከነ ቤተሰቦቻቸው እና አጅባቸው ከመጡት መሳፍንት ጋር ከሁለት ሰዓታት በፊት በጅቡቲ ዋና የባቡር ጣቢያ ለአንድ አገር ንጉስ የሚገባው ምንም ነገር ሳይጎል በታላቅ ክብር የጅቡቲው አገረ ገዥ ተቀብሎ በክብር ወደ ጅቡቲ ቤተ መንግስት እንደወሰዳቸው ሰማን። እኛ ጅቡቲ ከገባን ከአንድ ሰዓት በኋላ አንድ ረጅም ባቡር የሴኔጋል አልሞ ተኳሽ ወታደሮችን ከፈረንሳዊው ነጭ አዛዥ መኮንን ጋር ይዞ ከጅቡቲ ተነስቶ በአዲስ አበባ ያሉ ፈረንጆችን ለመርዳት ወደ አዲስ አበባ አቀና። ይህ ባቡር ወደ አዲስ አበባ እንዲሄድ ያስገደደው አንድ ያለ ገመድ የተላለፈ ቴሌግራም ነበር። ይኸው ከአዲስ አበባ የፈረንሳይ ኤምባሲ በአምባሳደሩ የተላለፈው መልእክት እንዲህ ይል ነበር። የአዲስ አበባ ዘራፊ ሽፍቶች ከተማይቱን አንደደው ከጨረሱ በኋላ አሁን የውጭ አገር ኤምባሲዎችን ለመዝረፍ አሰፍስፈዋል። ስለሆነም አደጋ እየመጣብን ነውና በአስቸኳይ እርዳታ ይላክልኝ ይላል። በሚቀጥለው ቀን ማለዳ በታላቅ ጥንቃቄ የምትጠበቀዋንና ወደ ጅቡቲ ቤተ መንግስት የምትወስደዋን መንገድ አልፌ ጅቡቲ ቤተ መንግስት ገባው። በቤተ መንግስቱ ግቢ ውስጥ ብዙ የጭነት መኪናዎች ቆመው አሽከሮች ሻንጣዎችን ይጭናሉ። ጣሪያ በሌለው የቤተ መንግስቱ ሰፊ አዳራሽ ውስጥ ከፍተኛ እንግሊዝ የባህር ኃይል መኮንኖች ወዲያ ወዲህ ይንቆራጠጣሉ። ብዙም ሳይቆይ በአንድ ነጭ ፈረንሳዊ መኮንን የሚመራ የሴኔጋል ወታደሮች ሰልፈኛ መጥቶ በአዛዡ ቀጭን ትዕዛዝ በሚያስደንቅ ፍጥነትና ቅልጥፍና ሁለት ረድፍ ሰርተው በተጠንቀቅ እንደቆሙ ጃንሆይ ከእቴጌ መነን ጋር የቤተ መንግስቱን ደረጃ በዝግታ መውረድ ጀመሩ። ከጎናቸው ጥቂት ወደ ኋላ ቀረት ብሎ የጅቡቲው ገዥ ተከትሏቸዋል። ቀጥለው በርካታ የአውሮፓ አገሮች ከፍተኛ የጦር መኮንኖች አጅበዋቸዋል። ጃንሆይ ተራ ካባ ደረብ አድርገዋል። ከዚህ አሳዛኝ አይናቸው አሳዛኝ የኢትዮጵያ ውድቀት ምንኛ እንዳሳዘናቸውና እንደጎዳቸው በግልጽ ይነበባል። ጃኖ ይኋላ የሚሄዱት ራስካሳም ያ ሳቂታ ፊታቸው በሐዘንተኛ ሽማግሌ ፊት ተለውጧል። የሰሜኑ ጦር ሽንፈትና የኢትዮጵያው ድቀት እሳቸውንም ክፉኛ ወርቷቸዋል። እንዲህ ጃኖ ደረጃውን ሲወርዱ እኛ በደረጃዎች ላይ መስመር ሰርተን ካራቱ ኢትዮጵያውያን አውሮፕላን አብራሪዎች ማለትም ብረት ለበሱን ባቡር ይዘውልን ከመጡትና ስድስቱ ስዊድኖች ጋር ተደርድረን ቆመናል። ጃንሆይ ለቅጽበት ቆማሉና ሁላችንንም በየተራ ጨበጡም። ከዚያም የሆነ ነገር ለመናገር ከንፈራቸውን አንቀሳቅሰው መልሰው ተውት። መሪሩ ሐዘናቸው ቃላት እንኳን እንዲናገሩ አላስቻላቸውም። አንጀት የሚበላ ስንብት። ከቤተ መንግሥት ግቢ ውጭ የሴኔጋል ወታደሮች ሰልፈኛ ኃይል ለቆ ወደ ስደት ለሚሄደው የኢትዮጵያ ንጉሠ ነገሥት የክብር የስንብት ሰላምታ ሲሰጥ ይሰማል። ብዙም ሳይቆይ መርከብ ላይ የተጠመዱ መድፎች ሲተኮሱ ሰማን። እነዚህ ውስን ቁጥር ያላቸው ግዴታዊ የመድፍ ጥይቶች ለበዓል ወይም የአንድ አገር መሪ ወደ መርከቡ ሲገባ ለክብሩ ለደስታ የሚተኮሱ የክብር የመድፍ ጥይቶች ናቸው። አሁን የተተኮሱት ጥይቶች ግን ባዶ ጩኸት ሆነው ታዩኝ። ልክ ኢትዮጵያን በሬሳ ሳጥን ውስጥ ከቶ ከቀበሩ በኋላ ለሐዘኗ የሚተኮስ አይነት ነገር ተፈጸመ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ። የሰው ልጅ ክቡ ሰው ተከፍሎበታል ከደምና አካል።